Ratu Itanam.
ዓለም አቀፉ የቀይ መስቀል ኮሚቴ የመጀመሪያ አርዳታውን መቀሌ ማድረስ ቻለ።
ጉዳት የሚደርስባቸው ሰዎች ተገቢውን የጤና አገልግሎት እንዲያገኙ የጤና ተቋማቱ ተገቢውን እርዳታ እንዲሰጡ ለማስቻል ይህንን እርዳታ ለትግራይ የጤና ቢሮ፣ ላይደር ሆስፒታል፣ ከኢትዮጵያ ቀይ መስቀል ደግሞ ዛላሊ ፋርማሲዎቻቸው፣ መድኃኒት ቤቶቻቸው ተጨማሪ ግባት እንዲኖር ያንን በማሰብ የተላከ ነገር ነው።
አቶ ዘውዱ አያሌው ባለም አቀፍ ቀይ መስቀል ኮሚቴ የኮሙኒኬሽን የስራ ክፍል ኃላፊ ናቸው። አነጋግረናቸዋል። በቅርቡ ከመቀሌ የወጣ አንድ ነዋሪም ጠይቀናል።
አሁን ፕራይቬታይዜሽን መበረከቻው እንደምናደርገው ለኢትዮ ቴሌኮምም ተጨማሪ ጉልበት እንጨምርለታለን ማለት ነው። ምክንያቱም ሁለት ትልቅ ተዋናዮች ገበያ ውስጥ እየገቡ ነው። ይሄም የኛ ኩባንያ እንዳልከው የኢትዮጵያ ስም ያለው ትልቁ ኩባንያ ደግሞ ጠንካራ ተወዳዳሪ እንዲቆይ ሌላ አጋር ያስፈልገዋል። ለዚህ ነው የ2+1 ማርኬት ስትራክቸር ያለው። ሶ ያ ድርሻ የኩባንያውን ትልቅነት የምትለካው አሁን ዛሬ ባለው አቅም ብቻ ሳይሆን የዛሬ 10 አመት የዛሬ 20 አመትም በሚኖረው አቅም ነው።
የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካሊ ናቸው የምሽቱ እንግዳ ናቸው። እና እስጥልኝ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአትቪአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ወደ ቀደመው ዘገባችን እንለፍ። ዓለም አቀፉ የቀይ መስቀል ኮሚቴ በትላንትናው ለቲፋ ባደረገው መግለጫ በሰሜን ኢትዮጵያ ትግራይ ክልል ግጭት ከተከሰተ ከአንድ ወር በኋላ ለመጀመሪያ ጊዜ መድኃኒቶችና የሕክምና መገልገያ ቁሳቁሶች የጫኑ 7 ተሽከርካሪዎች መቀሌ ከተማ መግባታቸውን አስታወቀ። ተሽከርካሪዎቹ የጫኑትን ቁሳቁስ ለትግራይ ክልል ጤና ቢሮ፣ ላይደር ሆስፒታልና ለኢትዮጵያ ቀይ መስቀል ማህበር መድኃኒት ቤቶች ተሰጥተዋል ብሏል። ይህንን የኮሚቴው መግለጫ መነሻ በማድረግ የዓለም አቀፉ የቀይ መስቀል ኮሚቴ የኮሙኒኬሽን የስራ ክፍል ኃላፊ አቶ ዘውዱ አያሌውን ማምሻውን አነጋግረናቸዋል። አስቀድመን የመግለጫውን ይዘት እንዲያብራሩልን ጠይቀናቸዋል።
የዓለም አቀፍ ቀይ መስቀል ኮሚቴ ግጭቱ ከመነሳቱም በፊት መቀሌ ውስጥ የራሱ ጽህፈት ቤትና ሰራተኞች ነበሩት፣ ሰብአዊ አገልግሎትም ሲሰጥ ነበረ። ይህንን እርዳታ ለየት የሚያደርገው ግጭቱ ከተጀመረ በኋላ ያደረስነው እርዳታ መሆኑ ነው እንጂ ቢሮም በመቀሌ ያለን ሰራተኞቹም አሉን፣ የሰብአዊ አገልግሎቱን ስንሰጥ ነበረ። ስለዚህ ትግራይ ውስጥ ሰብአዊ አገልግሎት በመስጠት ደረጃ የመጀመሪያችን አይደለም። አሁን ግን ግጭቱ ከተጀመረ በኋላ ግንኙነት ተቋርጦ ነበረ፣ እንቅስቃሴ ተገድቦ ነበረ። ስለዚህ ከዛ በኋላ በነበሩት ሁኔታዎች በተለይ መቀሌ ያሉ የኛ የስራ ባልደረቦች ያለውን ሁኔታ በቅርብ ይከታተሉ ነበረና በተለይ የጤና ተቋማት በግጭቱ ምክንያት ጉዳት ለሚደርስባቸው ሰዎች የሚሰጡትን አገልግሎት ለመከወን የአቅርቦት ችግር እንደነበረባቸው እናውቅ ስለነበረ ይህንን ችግር ለመፍታት ጉዳት የሚደርስባቸው ሰዎች ተገቢውን የጤና አገልግሎት እንዲያገኙ የጤና ተቋማቱ ተገቢውን እርዳታ እንዲሰጡ ለማስቻል ይህንን እርዳታ ለትግራይ የጤና ቢሮ፣ ላይደር ሆስፒታል፣ ከኢትዮጵያ ቀይ መስቀል ደግሞ ዛላሊ ፋርማሲዎቻቸው፣ መድኃኒት ቤቶቻቸው ተጨማሪ ግብዓት እንዲኖር ያንን በማሰብ የተላከ ነገር ነው። የትኛውም ዓለም ላይ የዓለም አቀፍ ቀይ መስቀል ኮሚቴ ሲሰራ እንደሚያደርገው ከሚመለከታቸው ተቋማት ጋር ተገቢውን ውይይት አድርጎ ተገቢውን አቅርቦቱን አስፈላጊነት ተነጋግሮ ተወያይቶ ይህንን ማድረስ ለሰብአዊ አገልግሎት ማድረስ እንዳለበት ውይይት በማድረግ ማሹ በትናንትና ሁለት መቀሌ የእኛ ኮሚቴ 7 ተሽከርካሪዎች የሕክምና ቁሳቁሶችንና ሌሎች የአስቸኳይ ጊዜ እርዳታዎችን ይዞ መቀሌ ገብተዋል።
እነዚህ የእናንተ 7 ተሽከርካሪዎች ወደ መቀሌ ከተማ ሲገቡ የሚታይ ግጭት አክቲቭ የሆነ ግጭት በመቀሌ ከተማ አለ ወይስ ሰላም ነው?
እኔ እንግዲህ ለሉሽ መጥቻለሁ። በግጭቱ ምክንያት ሰብአዊ እርዳታ ማግኘት የሚገባቸው የሕክምና እርዳታ ማግኘት የሚገባቸው ሰዎች ባለው ሁኔታ ምክንያት ተቋማቱ ተገቢውን አቅርቦት እያገኙ ስላልሆነ ችግር እንደገጠማቸው በደንብ ይታወቃል። ስለዚህ ዋናው የህይወት ማትረፍ የተጎዱ ሰዎችን አስቸኳይ እርዳታ መስጠት ስለሆነ እነዚህ ተቋማት እዛ መግለጫችን ላይ እንደተጠቀሰው በተለይ የቀዶ ጥገና ክፍላችን ህሙማን እርዳታ የሚሰጥበት ክፍላቸው በአቅርቦት እጦት ምክንያት በጣም አስቸጋሪ ሁኔታ ውስጥ ስለነበሩ እነዚህ ክፍሎች ደግሞ በጣም አስፈላጊ ስለሆኑ መደበኛ አገልግሎት የሚያስፈልጋቸውም እዛ ላይ ተጠቅሷል። ኩላሊት እጥበት፣ የስኳር ህመምተኞች ተጨማሪ በየቀኑ መድኃኒት የሚያስፈልጋቸው ስለሆነ እነኛንም ያለው ማድረግ ነው። ይህንን ማድረግ የሚያስችል ዳታ ማቅረብ የምንችልበት ሁኔታ መኖሩን ከሚመለከታቸው ጋር ተነጋግረን አቅርበናል። ተቋማቱ የነበረባቸውን ችግር ለመቅረፍ እንደሚረዳ ስለምናውቅና ይህንንም ለማድረስ የምንችልበት ሁኔታ መኖሩን ስለምናምን እና ስላረጋገጥን ኮንቮዮቹ ወደዛ እንዲሄዱ አድርገናል። ምንም አይነት ችግር ሳይገጥማቸው ኮንቮዮቹ መቀሌ ከተማ ገብተዋል።
እዛ ካሉ ሰራተኞቻችሁ ጋር የመገናኘት እድል ኖራችሁ አገኛችኋል?
አዎ እንገናኛለን። የተገናኘን ነው እኮ ይሄ የሚያስፈልጉት ነገሮች ምን እንደሆኑ ስለምናቅ ነው። ከእነሱም ባገኘነው መረጃ መሰረት ነው ቅድሚያ መሰጠት ያለበት ለእነኚህ ለጤና ተቋማት ነው። ምክንያቱም የበለጠ የከፋ ችግር የገጠማቸው እነኚህ የጤና ተቋማት ናቸው። ለተጎዱ ሰዎች ተገቢውን እርዳታ መስጠት አልቻሉም የሚል ግንዛቤ ስላለን ነው ቅድሚያ ሰጥተን ለእነኚህ ግብአቶች፣ ለእነኚህ የሕክምና መሳሪያዎች ቀድሞ እንዲደርሱ ያደረግነው። ስለዚህ ካሉን ሰራተኞች ጋር እንገናኛለን። ያለውንም ሁኔታ በእነሱ በኩል ነው የምናውቀው።
ከመቀሌ ውጪ ካይደር ሆስፒታል እና ከመቀሌ ከተማ ውጪ ሌላ በጣም አስቸኳይ እርዳታ የሚያስፈልጋቸው የደረሳችሁ ሪፖርት አለ?
እሱ ላይ እንደልብ የመንቀሳቀስ ሁኔታው እስካሁን ስላልመጣ ያንን ከመቀሌ ውጭ ባለው ሁኔታ ያለውን የጤና ሁኔታ እንደ ሰብአዊ ድርጅት በዓለም ዙሪያ እንደሚሰራ መገመት እንችላለን። ግጭት ላይ የመጀመሪያ ሰብአዊ እርዳታ ፈላጊ የሚሆኑ የጤና ተቋማት ናቸው። ሌሎች ተጎጂዎችም እርዳታ እንደሚፈልጉ እናውቃለን። ፍላጎቶች እንደሚኖሩ ምንም ጥርጥር የለውም። ግን በምን ያህል ደረጃ ነው፣ ስንት ሰው ነው ደግሞ፣ የትኞቹ ናቸው ተለይተው የታወቁት የሚለውን ለመናገር በዚህ ሰዓት በዚህ ወቅት አልችልም።
በጣም አመሰግናለሁ። እስካሁን የሰጡኝ መረጃ በቂ ነው። እንደው ምናልባት በዚህ አጋጣሚ እዛ ያለውን ሁኔታ ለመረዳት የሚያስችል ነገር ካለ ብዬ ነው ጥያቄውን በዛ ዙሪያ ያደረኩት። ተጨማሪ ግን ከዚህ እንደው ተጨማሪ አሁን ካደረሳችኋቸው ታደርጓቸው ያሰባችኋቸው ተጨማሪ እርዳታዎች እገዛዎች አሉ?
እንግዲህ በቀጣይነት ምንድነው ይሄኛው የመጀመሪያው የነፍስ አድን አይነት ለጉዳት ለደረሰባቸው ቶሎ ደርሰው የሕክምና አገልግሎት እንዲያገኙ የማድረግ የቀዳሚ ስራ ነው። በቀጣይ ደግሞ እንደምታውቁት የዓለም አቀፍ ቀይ መስቀል ኮሚቴ ሁኔታዎቹን ዳሰሳ ሰርቶ በዳሰሳዎቹ መሰረት የትኞቹ ችግሮች ናቸው ቅድሚያ ትኩረት መሰጠት ያለባቸው፣ የትኞቹ ቦታዎች ናቸው ብሎ ጥናት አድርጎ ከሚመለከታቸው አካላት ጋር እየተነጋገረ ምንም ጥርጥር የለውም በቀጣይ እንደየሚኖረን ፋይንዲንግ እርዳታውን እንቀጥላለን። ምንም ጥርጥር የለውም።
በጣም አመሰግናለሁ። እግዚአብሔር ያክብርልኝ። መልካም እሁድ። በእሁድ ቀን ፈቃደኛ ሆነ ስለሰጡኝ በጣም እናመሰግናለን። በሌላ በኩል በትግራይ ክልል የኢትዮጵያ መንግስት ህግ የማስከበር ዘመቻ በሚል የሚጠራው ግጭት ከተጀመረ ከአንድ ወር ወዲህ የስልክና የኢንተርኔት አገልግሎት ሙሉ ለሙሉ መቋረጡ ይታወሳል። በእኛም በኩል በትግራይ ክልል በመቀሌ ከተማ ያለውን እንቅስቃሴ በተመለከተ አራቱንም ማዕዘን የዳሰሰ መረጃ ለማድረስ ጥረት ስናደርግ የቆየን ቢሆንም በክልሉ የሚገኘው ዘጋቢያችን የተወሰኑ ኢንተርኔት ያለባቸው አካባቢዎችን ተጠቅሞ ለጥቂት ቀናት ካደረሰ መረጃ ውጪ ከነዋሪዎች መረጃ ለማግኘት ያደረግነው ጥረት እስካሁን ሳይሳካ ቀርቷል። ጥረታችንንም እንደቀጠልን ነው። በሌላ በኩል በትላንትናው ዕለት አንድ የመቀሌ ከተማ ነዋሪ ዶልፊን እየተባሉ በሚጠሩ አነስተኛ ተሽከርካሪዎች ከመቀሌ ወደ አላማጣ መግባቱን ገልጾልን ነበር። እነዚህ ተሽከርካሪዎች ከጥቂት ቀናት በፊት በተለያየ መንገድ በተወሰነ ደረጃ አገልግሎት መስጠት መጀመራቸውንና ለአንድ ሰው 1000 ብር አስከፍለው እንዳጓጓዙት ገልጾልናል። ሁኔታዎች የተረጋጉ ባለመሆናቸው ስሙን እንዳንገልጽ ድምጹንም እንድንቀይር ጠይቆናል። የትራንስፖርት አገልግሎት አለ ወይ ብየው ነበር።
አለ ግን ያው ዛሬ ነው እንጂ ሙሉ ለሙሉ ነፃ ሆኖ አይደለም። ግን ዛሬ እየተንቀሳቀስን ነው። ገና አሁን በመጀመሪያ ጊዜ ነው እኔ እዚህ የመጣሁት።
መቀሌ ከተማ ስላለበት ሁኔታ ጠይቄው ነበር።
ሰላም ነው አልልሽም። መብራት የለም፣ ባንክ የለም፣ ውሃ የለም፣ የምግብ እጥረትም አለ። ለምን ባንክ ከሌለ እንደፈለግ ብርም ካላንቀሳቀስክ እኛ ከግራጭ ምን ልቀበለ የነበረ ግብአቶች መንገድ ተዘግቶ ካቆሙ ራብ እንደሚከሰት ያለ ነው። በዛ ላይ በዚህ በዚህ ግጭት ካለ አቅርቦት ስለሌለ ነገሮች በሙሉ እንደተጠበቁ ላይሆኑ ይችላሉ። ሁሉም ነገር ድንገት ስለሆነ ነገሮች ትንሽ ተወሳስበዋል።
የፌደራሉ መንግስት መቀሌ ከተማን በተቆጣጠረ እለት አጋጥሟል ያለውን ሁኔታ ይህ ወጣት አጫውቶናል። በከተማው ያለውን ወታደራዊ እንቅስቃሴና የወጣቶችን ምላሽም ገልጾልናል። ነገር ግን አንዳንዶቹ ጉዳዮች ተጨማሪ ቃለ ምልልሶችን የሚፈልጉ በመሆናቸው አቆይተናቸዋል። በአይደር ሆስፒታል ውስጥ በተለይ የስኳር ህመምተኞች ያጋጠማቸው ነው ያለውን የመድኃኒት እጥረትም ገልጾልናል። ተጨማሪ መረጃዎችን አካተን በሌላ ዘገባ እንመለስበታለን። በሌላ በኩል የትግራይ ክልል ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ ከመቀሌ ለጋዜጠኞች በሰጡት መግለጫ በትግራይ ክልል ከሰኞ ጀምሮ ሁሉም የመንግስት መስሪያ ቤቶችና የንግድ ድርጅቶች አገልግሎት መስጠት እንደሚጀምሩና የሰብአዊ እርዳታም እየቀረበ መሆኑን ገልጸዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሁድ ምሽት ፕሮግራማችንን ነው። ተከታዩ መሰናዶ ሰፋ ያለ ቃለ ምልልስ ነው። በኢትዮጵያ ከሁለት አመት ተኩል ወዲህ የሚደረገው ፖለቲካዊ ለውጥ ብቻ አይመስልም፣ ምጣኔ ሀብታዊ ለውጥም እንደሚታይ ብዙዎች ይስማማሉ ይለናል በተከታይ የምንሰማው የመለስካቸው አምሃ ቃለ ምልልስ። ከዚህ ምጣኔ ሀብታዊ ይዘት አላቸው ከሚባሉት መካከልም በኢትዮጵያ ቴሌኮም እየተካሄደ ነው የሚባለው ብዙ እየተነገረለት ነው። ይህንን ሐሳብ መነሻ ያደረገው መለስካቸው አማ ከገንዘብ ሚኒስትር ዴኤታው ዶክተር እዮብ ተካልኝ ጋር ቆይታ አድርጓል። ወደ ቃለ ምልልሱ።
ኢትዮ ቴሌኮም በኢትዮጵያ ከሚገኙ ዘመናዊ የንግድና ኢንዱስትሪያዊ አገልግሎት በመስጠት ረጅም እድሜ ያለው መንግስታዊ ድርጅት ነው። ሀገራዊ ምልክት ወይንም እምር ናቸው ከሚባሉ ምናልባትም በአንድ እጅ ጣት ከሚቆጠሩ ድርጅቶች መካከልም የመጀመሪያው ሳይሆን አይቀርም። የዚህ አይነት ድርጅት የተወሰነ ድርሻ ቢሆንም እንኳ ለውጭ ኩባንያ ሊሸጥ ነው ሲባል ቅር የተሰኙ የተቆጡ ወገኖች አሉ። ይህን መንግስት እንዴት ያየዋል?
እውነት ነው። አንዱ እንግዲህ ብዥታ ያለው እዚህ ላይ ነው። አየህ፣ የቴሌኮም ዘርፉን እናሻሽል ስንል እነዚህን ጥያቄዎች በአግባቡ ነው የፈተሽነው። ብዙ አማራጮች ነበሩ። አንደኛው አማራጭ ኢትዮ ቴሌኮምን ብቻ ለድርሻው መሸጥ ፕራይቬታይዜሽን የምንለው ብቻ አማራጭ ነበር። ሌላኛው አማራጭ ደግሞ ኢትዮ ቴሌኮም ባለበት ሆኖ ቅድም እንዳለው ሁለት ተጨማሪ ወይ ሶስት ተጨማሪ ተዋናዮች መጋበዝ ሊበራላይዜሽን የምንለው ነበር። መንግስት ግን የወሰደው አቅጣጫ ምንድን ነው? እነዚህ ነገሮች አናበን ካልሰራን በስተቀር አሁን የምትለው ስጋት ይፈጠራል። ኢትዮ ቴሌኮምም ጠንካራ ተወዳዳሪ ኢንፋክት ተመራጭ ተወዳዳሪ ሆኖ መቀጠል አለበት። ይህም እንዲሆን ተቋሙ ባለፉት ሁለት ዓመት ተኩል የሰራው ሪፎርም እንግዲህ ከየት ወዴት እንደመጣ የምታየው ነው። አበዳሪዎቹ የማያናግሩት ተቋም በዕዳ ጫና ተይዞ ከዛ ውስጥ አልፎ የረቨኑ ፐርፎርመንሱ በ30-40% እያደገ ለደንበኞቹ ትልቅ ቅናሽ እያደረገ እንዲሁም ከፍተኛ የሆነ የማስፋፊያ ስራ እየሰራ የመጣ ተቋም ነው። አሁን ፕራይቬታይዜሽን መመረቃችን እንደምናደርገው ለኢትዮ ቴሌኮምም ተጨማሪ ጉልበት እንጨምርለታለን ማለት ነው። ምክንያቱም ሁለት ትልቅ ተዋናዮች ገበያ ውስጥ እየገቡ ነው። ይሄ የኛ ኩባንያ እንዳልከው የኢትዮጵያ ስም ያለበት ትልቅ ኩባንያ ደግሞ ጠንካራ ተወዳዳሪ እንዲቆይ ሌላ አጋር ያስፈልገዋል። ለዚህ ነው የ2+1 ማርኬት ስትራክቸር ያለው። ሶ ያ ድርሻ የኩባንያውን ትልቅነት የምትለካው አሁን ዛሬ ባለው አቅም ብቻ ሳይሆን የዛሬ 10 ዓመት የዛሬ 20 ዓመትም በሚኖረው አቅም ነው። ሶ እይታችን በሚቀጥሉት 10-15 ዓመታትም ጠንካራና ትልቁ ተወዳዳሪ ሆኖ እንዲቆይ ተጨማሪ ፋይናንስ ያስፈልገዋል፣ ተጨማሪ ጉልበት ያስፈልገዋል። ለዛ ነው ሁለቱን ስራ ጎን ለጎን እንስራ ያለው። ዘርፉን ደግሞ ሳነካ እንተው እንዳንል ደግሞ በጣም ትልቅ የልማት ጥያቄ አለ፣ ትልቅ የቴክኖሎጂ ጥያቄ አለ። ኢትዮጵያ ውስጥ ያስተማርናቸው በየአመቱ የሚመረቁ 100-150 ወጣቶች በቴክኖሎጂ ዘርፍ ሳይደል ይፈልጋሉ። ለዚህ ከፍተኛ የሆነ ኢንቨስትመንት ያስፈልጋል። በዚህ ዘርፍ ሁለቱን እንግዲህ አስታርቀን መሄድ የምንችለው ምን ስናደርግ ነው? ተቋሙንም ተጨማሪ ጉልበት እንዲያገኝ ፓርትነር ስናመጣለት፣ አጋር ስናመጣለት፣ ሌሎች ተወዳዳሪዎች ደግሞ ስናመጣ የፈለግነውን የዲጂታል ኢኮኖሚ የመገንባት ስራ በተሳካ ሁኔታ እንሰራለን ማለት ነው። ስለዚህ ስጋት ሳይሆን አክቹዋሊ እንዲሁም መስጋት ያለብን ከሰጋን ይህንን ባናረግ ኖሮ ኢትዮ ቴሌኮም ብቻው ይወዳደራል ወይ ከሁለት ሌሎች ተዋናዮች ጋር ቢለው ነበር ስጋት የሚሆነው። አሁን ያንን ስጋት በቀረፈ መልኩ ሲንክሮናይዝ አድርገን አጣጥመን ነው ሁለቱን የሚያስገኘው ማለት ነው።
እንዴት ነው አጋር ሊሆኑ የሚችሉት? ባላንጣ ነው።
እነዛ ሁለቱ ባላንጣ ይሆናሉ። ግን ኢትዮቴሌኮም ድርሻ የሚገዛው ትልቅ ኩባንያ ደግሞ ኢትዮቴሌኮም ጋር አጋር ሆኖ አብሮ ጉልበት ሆኗል ማለት ነው። 40% ድርሻውን ስትሸጥ ኢትዮቴሌኮም ትልቅ የፋይናንስ አቅም ትልቅ የፓርትነር አቅም አገኘ ማለት ነው። ከሁለቱ ባላንጣዎቹ ጋር የሚገዳደር ተወዳዳሪ ይሆናል ማለት ነው። ይታው እንደዛ ነው። ለዚህ ነው መጣጣም አለበት የምንለው።
ከዚህ ባለፈ ደግሞ በመካከለች ነው ሽያጭን ከውን አሉ ከመገደቦች አንዱ ላደርስ ባላቶች ምሽት ሲቻል ለምንደውች የሚለው አንዱ ነው። ሌላው ደግሞ የሀገር ደህንነት በብዙ መፍታቻ በስጋት ላይ ይችላል በስጋት ያደርጋል የሚል
እንዲህም ጥሩ ተገቢ ጥያቄ ናቸው። ለሀገር ባላክ ተተባለው አንዱ ትልቁ የወሰነው ውሳኔ ቴሌኮም ተራሪ የሆነ መቆየት ብቻ ሳይሆን ደግሞ የነነስ ስሜት ኢትዮጵያ ህዝብ እንዲሰማው ካለው አጠቃላይ ለገበያ ከሚቀርበው ድርሻ ውስጥ 5% ለህዝብ እንዲሸጥ እንግዲህ 5% ለህዝብ በጣም ትልቅ ነው። ይሄ ማለት ለሶስት አራት የኢትዮጵያ ሀብታም ነጋዴ ሳይሆን ለኔና ላንተ ለሁሉም ለመንግስት አራተኛውም በትንሽ በትንሹ ሊገዛው የሚችለው ልክ እንደ ፐብሊክ ኦፈሪንግ ነው። ያቺን 5% ለላርጀር ፐብሊክ ኦፈር በትንሽ ሼር ኦፈር እናደርጋለን። ይሄ የኢትዮጵያ ህዝብ ኦነር ያደረገው ማለት ነው። አንዳንድ ሰዎች 5% ያንሳል ይላሉ፣ ቁጥሩ ስለማያውቁት ነው። ግን እሱም ካነሰ በየጊዜው የጨመረ መሄድ ይቻላል። ሁለተኛው አንዱ ትልቁ በሪፎርሙ እየሰራን ያለ ነው የኢትዮጵያን አጠቃላይ የሳይበር ደህንነት እንዴት እንጠብቃለን ነው። ይሄ ከኢትዮ ቴሌኮም ሽያጭ ጋር ያገናኝ በአጠቃላይ የሳይበር ጥቃት ለሀገሮች ስጋት ነው። አሁን እንኳን በዚህኛው የሎው ኦፕሬሽን ስራ ያየነው ከውስጥ እንኳን ይመጣል እንግዲህ ምን አከላይ የቦታም ያሉ ጀሌዎቹ ይሆኑ ይሄ ቡድን እንግዲህ ቢሊየንስ ጥቃት መሞከሩ ምን ያክል ስጋት እንደሆነ ያሳያል። ስለዚህ መፍትሄው ጠንካራ ፋየርዎል መገንባት ነው። የሳይበር ግድግዳ ያለው የሳይበር ሴኩሪቲ መገንባት ነው። ይሄ አጠቃላይ ከሀገራዊ ሪፎርሙ ጋር ትልቅ ትኩረት ሰጥቶት የሰራ ያለ ስራ ነው። በዛ ነው ደንከም ተረጋግጠው እንጂ ኦነርሺፑ የመንግስት ስለሆነ ወይ ለሌላ ስለሆነ አይደለም። እና ያንን ስራ ነጥለው ወስደ አጠቃላይ ሀገሪቷን የሳይበር ደህንነት የሚያስተማምን ደረጃ ላይ ማድረስ ልክ እንደ ሀገር መከላከያ ሪፎርም ባደረግንበት መጠን ፌደራል ፖሊሲ ሪፎርም ባደረግንበት መጠን የሳይበር አቅማችንንም እየገነባን ያለ ነው። ያ ነው ስጋቱን አሁንም የቀነሰው ወደፊትም የሚቀንሰው እንጂ የኦነርሺፕ ጉዳይ አይደለም።
በዚህ ረገድ አስተማማኝ ጉልበት እየተገነባ
ነው። በጣም አስተማማኝ ጉልበት እየተገነባ ነው። ስጋታችን እንግዲህ የኢትዮጵያ ታሪካዊ ጠላቶች ከየት እንደሚመጡ ይታወቃል። ያንን ሁሉ አቅም ሊገታ የሚችል መልኩ ጠንካራ አቅም እየገነባ ነው።
ለዚህ ጨረታውን ለሚያሸንፉ ኩባንያዎች ሁለት ኩባንያዎች ማለት ነው መንግስት ያስቀምጣቸው ክልከላዎች አሉ። አንዱ የገንዘብ ልውውጥ ነው ወይም ሞባይል
ዱዋል ማኒ
እሱን ክፍላቸዋል። እና በዚህ ምክንያት መንግስት ከሽያጭ ሊያገኝ የሚችለው የገንዘብ መጠንም ሊቀንስበት እንደሚችል የሚጠቁሙ የገበያ ባለሙያዎች አሉ። በዚህ ላይ ያለው አስተያየት
ልክ ነው። እንግዲህ የምትሰራው ስራ ካለ ፖሊሲ ጋር ኮንሲስተንት መሆን አለበት፣ የሚነበብ መሆን አለበት። አሁን ባለን ፖሊሲ በርካታ መሻሻዎች አድርገናል፣ ግን የፋይናንስ ዘርፉን ለውጭ ተዋናዮች አልከፈትንም። ይሄ የሚቀጥለው የሪፎርም ስራ ነው እንዳስፈላጊነቱ። አሁን ባለው የሀገር በቀል ኢኮኖሚ ማሻሻያ ማዕቀፍ ውስጥ የወደቀ አይደለም። በጣም አንገብጋቢ ነው ብለን ስላላሰብን በዚህኛው ምዕራፍ ውስጥ አልከተትነውም። ስለዚህ በቴሌኮም ዘርፍ የምናደርገው ስራ ከዛ ጋር የሚናበብ መሆን አለበት። ሞባይል መኒ ስትል ያው የፋይናንሻል ስርዓቱን መክፈት ማለት ነው። ስለዚህ አሁን ብሔራዊ ባንክ የፋይናንስ ዘርፉን ስላልከፈተ ቴሌኮም ዘርፉ ላይ በሚያደርገው ማሻሻያ ይህንን የፖሊሲ ኮንሲስተንሲ የፖሊሲ መጣጣም ማሳየት አለብን። ያ ነገር የለውም። አጠቃላይ ቫሉዌሽን ይቀንሳል ወይ ዲፔንድስ እንደምታናገረው ሰው ነው። መጠነኛ ቅናሽ ሊያመጣ ይችላል። አይ ብዙ ኢምፓክት ኖሮ የሚሉ አሉ። ይሄ እንግዲህ በቁጥር የሚታየው ነው። ግን አጠቃላይ የሪፎርም ስራውን ብዙም የሚጎዳ ወይም የምንጠብቀውን አጠቃላይ ሀገራዊ ገቢ የሚጎዳ አይደለም። ወደፊት ግን እየታየ የፋይናንስ ዘርፉን ስንከፍት ይህም ክፍት እየሆነ ይመጣል ማለት ነው።
ሌላው ባለፈው ሳምንት ይመስለኛል ፋይናንሽል ታይምስ የተባለ ሰው ሳያነገር የተረስልኝ ጋዜጣ በወጣ ዘገባ የሁለቱን ኩባንያዎች የስራ ፈቃድ ሽያጮች ላይሰንስ የሚለው ነው የሚመራው የዓለም ባንክ አካል የሆነው ኢንተርናሽናል ፋይናንስ ኮርፖሬሽን እንደሆነ ይናገራል። ምን ማለት ነው?
ይህ ምንድን ነው? ቀደም እንዳልኩ ለሁለቱም ስራዎች አማካሪ ድርጅቶች ቀጥረናል። ለዚህ ለሊብራሊዜሽን ነው ላይሰንስ ለመሸጥ ስራ የቀጠርነው አማካሪ ድርጅት ለማቀፋና ተቋም አይኤፍሲ የሚባለው ተቋም ነው የቀጠርነው መንግስት ቀጥሮት ነው። ስለዚህ አማካሪ የሆነው እየሰራ ያለው ተወዳድረው ይሄንን ስራ የሰጠነው ለአይኤፍሲ ነው ማለት ነው። አዎ በመንግስቱ ሳኔ ሰጠነው ነው ለአይኤፍሲ። የሁለተኛው የፕራይቬታይዜሽን ኢትዮ ቴሌኮምን በከፊል ወደ ግል ለማዞር ሳ ደግሞ እንዲያማክረን የቀጠርነው ኩባንያ ድሎይት ይባላል። ሶ አይኤፍሲ የላይሰንስ ጉዳዩ ድሎይት ደግሞ የፕራይቬታይዜሽኑን ስራ እየመሩ ነው ማለት ነው። እኛ ነን ያማከረን ሳኔው እኛ ነው ሳኛ ነው ግን እንደዚህ አይነት በጣም ኮምፕሌክስ የሆነ ኦፕሬሽን ላይ ትልቅ ዓለም አቀፍ ኩባንያዎች ሊያማክሩ ይገባል። ስራው በጣም ኮምፕሌክስ ስለሆነ እና አማካሪዎቻችን ናቸው ሁለቱም ማለት ነው።
በዚህ ረገድ ያለው ስትቋማት ካፈላችሁ
ስለምናገር በጣም ከባድ ነው። ይሄ በጣም ኮምፕሌክስ የሆነ ኦፕሬሽን ነው። እስኪ ተራልኝ ማለት በዚህ ደረጃ እንደዚህ አይነት ሞልታቢሊን ትራንዛክሽን አው እና ያንን አቀም አልገነባንም አሁን ወደፊት መገንባት አለብን የሚለው እንሂድ። ግን ኢቭን የሚመጣው ዓለም አቀፍ ተጫራችም አማካሪ ድርጅቱ ላይ ተአማኒነት ሊኖረው ይገባል፣ ኮንፊደንስ ሊኖረው ይገባል። እና የትኛውም ዓለም ይሄ በነዚህ ትልቅ ኩባንያዎች ነው የሚመራው። ለዛ ነው ያናከም ገና አልገነባንም ወደፊት እንግዲህ እንገነባ ይሆናል አሁን የለንም።
እንግዲህ ወደ ሌላ ነገር ልውሰድ። ባለፈው አመት ኮቪድ 19 በተመለከተ አናገረች ነበር ከሀገር ፍቅሩን ጋር ተያያዘ እና በኢትዮጵያ ላይ የከነውን ምታያቸው አሉታዊ ተጽዕኖ እና ሊፈጠሩ ይችላሉ የተባሉትን እድሎችንም ጭምር አስመልክተው የነበረውን ስጋትና ተሳገሰው ነበር። አሁን ይሄ ሁኔታ
እንግዲህ ኮቪድ በአጠቃላይ በዓለም አቀፍ ደረጃ ስጋትነቱ አልጠፋም። አሁን እንደዚህ አይነት አጠቃላይ ኢትዮጵያ የዓለም ኢኮኖሚ ከስጋት ያለጣበት ሁኔታ ነው ያለው። ስለዚህ በዛ ደረጃ የኮቪድ ስጋት በዓለም ደረጃ እንዳለው አሁንም የቀጠለ ስጋት ነው። ስለዚህ ነው ኮቪድን ተወደ ተቆጣጥረን ኢኮኖሚያችን ላይ ጉዳት እንዳይመጣ ማድረግ ያለብን። ይሄ አጠቃላይ ዓለም አቀፋዊ ሁኔታው ነው። በኢትዮጵያ ተጨባጭ ሁኔታ ያ ባለፈው እንደነሳውልህ የኮቪድ ወረርሽኝ ሲመጣ የወሰድነው አቅጣጫ ኮቪድን እየተከላከልን ኢኮኖሚያችንን መጠበቅ አለብን የሚለው ነው። የወሰድናቸው እርምጃዎች በሙሉ የህዝባችንን ደህንነት መጠበቅ አለብን። ደህንነቱ ደግሞ ጤናውንም ኮቪድ ይመጣውን ኑሮውንም ማለት ነው። እንደ ኢትዮጵያ ባለው ኢኮኖሚ አንዳንድ ነገሮች እንዲያደርጉት በጣም ነው ግልብ የሆነ የፖሊሲ ውሳኔ ስሜታዊነት ያለበት ፖሊሲ ውሳኔ አርገ ኢኮኖሚ በሙሉ በተዘጋውና በታች መለምደው ኖሮ ወይም ደግሞ አንዳንድ ነገሮች እንዲያደርጉት ይሄ ኮቪድ ምንም አያመጣም ብለችላ ብትኖረው ሁለቱ በጣም አደገኛ ጫፍ ነበር የነበረው። ኢትዮጵያ መንግስት ጤናማውን ማዕከል ነው የወሰደው። በአንድ በኩል ኮቪድን እንደ ስጋት አይቶ ያንን ለመቋቋም ብዙ ስራ ሰርተናል። ወደረዘር አሁን ግዜ ስለማንደረን ባልገባበትም ግን ኢኩሊ ኢምፖርታንትሊ የኢትዮጵያን ኢኮኖሚ ለመጠበቅ የሚያስችሉን ደግሞ ጠንካራ ፖሊሲ ስታኖችን ወስደናል። ሰዎች ከስራ እንዳይፈናቀሉ አድርገናል። በጣም የሚጎዱ ዘርፎች እንደ ቱሪዝም፣ ሆስፒታሊቲ ኢንዱስትሪ ያሉ ከስራ እንዳይወጡ ጠብቀን አቆይተናቸዋል። ይሄ የኢትዮጵያን ኢኮኖሚ የመታደግ ረገድ ያመጣው ውጤት በጣም በጣም ትልቅ ነው። እንዲህ አይነት ከባድ መከራ ደርሶ ኢኮኖሚው ኦፍኮርስ ዘር ኢዝ ሄር ካት ባስተውሎ መጠን ባናደርግም በትንሽ ነጥብ አንድ ማደጉ የገቢ አጠቃላይ ፐርፎርማንሳችን ኢንፋክት ከአምና የተሻለ መሆኑ የውጭ ንግዳችን እንዲሁም ከስድስት አራት ዓመታት የተሻለ መሆኑ የሚያሳይ እነዚህ ወሰናቸው ፖሊሲ እርምጃዎች ኢኮኖሚውን ጠብቆ በማቆየት ረገድ ትልቅ አስተዋጽኦ ያመጡ መሆኑን ነው ያሳየ። አሁንም በዚሁ እይታ ነው እየቀጠለ ያለ ነው። በዚህ ዓመት እንግዲህ ከተባት ነገር የመጣ ከመጣ ምናልባት ዋና የተጎዱ ዘርፎች እንደ ቱሪዝም ሆቴል አይነቱ ለሶስተኛው ሩብ ዓመት እንደዚህ የተነቃቃ ይመጣ ይሆናል። ይሄ ዲፔንድስ ኦን ሃው ዲስ ቫክሲን ወርክስ የዓለም ኮንፊደንስ ይወስነዋል። ግን ዋና ዋና የኛ ኢኮኖሚ መሰረት የሆኑ ማኑፋክቸሪንግ፣ ግብርናን ኢንፋክት በተቻለ አቅም አሳድገን ከሰርቪስ ሴክተሩ ከአገልግሎት ዘርፉ የምናጣውን ከነዚህ ለማካካስ ነው የሰራ ነው። በዚህ አመትም በዚሁ አጣጫ ቀጥለን ያው ባለፉት 3 4 ወራት የነው ኦልሞስት 6 ወር እየመጣ ነው። እና ታሳስ ያልክ የገቢ ፐርፎርማንሳችን በጣም ጥሩ ነው ያለው። በውጪ የንግድረገድም ጥሩ የተለን ያለ ነው። ስለዚህ የያዝነው የሪፎርም አጣጫ አደጋው መከላከል ነገር በጣም አግዟል ማለት ነው። ግን የኮቪድ ስጋት ሁሉ ሁሉ የሚላቀቀው ዓለም አቀፍ ሁኔታው እየተቀየረ ሲመጣ ነው። ግን በጣም ደስኞች ነን ማለት በጣም የደፈረ የፖሊሲ ውሳኔ መወሰኑ በመንግስት እና ደግሞ የኢትዮጵያን ተጨባጭ ሁኔታ ያነበበ የፖሊሲ ውሳኔ መወሰዳችን ምን ያክል ውጤታማ እንደሆነ ያየንበት ነው።
ግን ይህ ስለተባለ የሚለው ተመጣጣኝ ነው ብዙዎች ተራተውታል። አንዳንድ ዲጂቶችን ከዚያ ሚሰኑ ብሎ አውጥተዋል። ቁጥር ምን ያህል እርግጠኛ መሆን ይቻላል?
አዎ ይሄም አንድ ጥሩ ጥያቄ አነሳው። ሁሉ ጊዜ የኢኮኖሚ እድገት ትንበያ ስታደርግ የፕሮጀክሽን የምንለው ሁሉም ትለያያለ። አሁን ቅድም ያነሳቸው ተቋማትም የእድገቱ ትንበያ ላይ የተለያየ አታይ ነበራቸው። እንዲሁም የኮቪድ ተጽዕኖ ምን ያክል ኢኮኖሚ ይጎዳዋል የሚለው ላይ የተለያየ አታይ ነበር። የኛ አታይ አለ፣ የኢትዮጵያ ኢኮኖሚ አሶሲሽን የገመተው ግምት አለ፣ የአይኤምኤፍ ዓለም ባንክ የገመተው ግምት አለ። ኦፍ ኮርስ በኋላ ድርጅት ተቋማት ታስተን ነበር ለካ ኢኮኖሚው ሪዚሊየንት ነው፣ በዚህ በቃ ኢኮኖሚው ይደቃል ይወርቃል ብለው የሰጉ ነበሩ። አልፈልባቸውም፣ ትክክል ነው። ሁሉም ምን እንደሚሆን ሳላወቀ የኮቪድ ተጽዕኖ በገባው መጠን ነው የተነበየው። when it comes to actual performance ያለፈውን አመት የኢኮኖሚ ውጤት በተመለከተ ልዩነት ሊኖር አይችልም። ምክንያቱም ይሄ ዓለም አቀፍ ስታንዳርድ ያለው የኢኮኖሚ እድገት መለኪያ ነው። የሀገሮች የእድገት መለኪያ የተባበሩት መንግስታት የሚያወጣው ኢንተርናሽናል ስታንዳርድ አለ። በዛ መለኪያ ውስጥ ዳታ ማስገባት ነው ነገር የለው። ይሄ ደግሞ ተቆጥሮ የሚመጣ ነገር ነው። ግብርና ምን ያክል አደገ የሚለውን ግብርና ማሳ ላይ ሄደ ቁጥር የምታመጣው ነገር ነው። ማኑፋክቸሪንግ ምን ያክል አመረተ በቁጥር የምታስገባው ነገር ነው። ባንኮች ውስጥ ያለ ትራንዛክሽን ተቃራኒ ፋይናንስ ዘርፉ ምን ያክል አደገ አላደገ የሚለው ከዛ የምታመጣው ነው። እሱን ዳታ አስገብተህ ነው ውጤት የሚሰጥህና እዚህ ላይ ያታይ ሊመት የለም። እንደዚህ ተከሳሽ ተቋማትም አሁን በሚቀጥለው ሪፖርታቸው ላይ የኢትዮጵያን ኢኮኖሚ እድገት ወስደው እዛ ላይ ደግሞ ተመስርተው ፕሮጀክት ያደርጋሉ። ምን ላይየውልም በትንበያ ላይ ነው እንጂ አክቹዋል ፐርፎርማንሱ ላይ ልትለያይ ባትችልም፣ ምክንያቱም ይሄ ዓለም አቀፍ ስታንዳርድ ያለው መለኪያ ነው። እዛ ውስጥ ያለው ዳታ ነው የምታየውና ልዩነት አይኖረንም። ስለዚህ በጣም አስተማማኝ ነው። ኢንፋክት ነገራችን ላይ ብዙ ሰው አያውቀውም እንጂ ከአፍሪካ ሀገራት ሁሉ በጣም የተሻለ ጠንካራ የመረጃ ስርዓት ያላት ሀገር ኢትዮጵያ ነች። ስለዚህ ሲኤስኤ የምንለው ተቋም አሁን ሪፎርም ያስፈልጋል፣ ሪፎርም እያደረገ ነው። ግን የተደራጀ ወደ ቀበሌ ደረጃ የወረደ የመረጃ ማሰባሰብ አቅም ያለው በዴኬድስ በአስርት ዓመታት የተገነባ ጠንካራ አቅም ያለው ነው። ኢንፋክት ብዙ ሀገራት ለተሞክሮ ወደኛ ነው የሚመጡት መረጃውን የመረጃ አሰራሩን ለማየት ማለት ነው። ያ ማለት ግን ሪፎርም ያስፈልገው ማለት አይደለም። በተለይ መዘመን አለበት። ፕሮጀክሽን ላይ ያለውን ካፓሲቲ ማሳደግ ነገር እየሰራ ያላቸው ሰዎች አሉ። ግን ይሄ መረጃ ይሄ ከትንበያ ጋር ባለው ብዥታ ሰዎች ይሆናብን ይሆናል እንጂ አክቹዋል ፐርፎርማንስ ላይ ምንም ጥያቄ ውስጥ ልታስገባው የምትችለው ነገር አይደለም።
ችግሩ ደግሞ እዛ ላይ ነው ያለው። ብዙ የታወቀ ነው። ብዙ ፊገሮች፣ ብዙ ቁጥሮች፣ ብዙ አሃዞች ከታች ነው የሚመጡት። ሆን ተብሎ ዶክተር ቢሆን የሰዎች የገባባቸው የሰው አምሮ የገባባቸው ናቸው ይባላል እና ከዛ ጋር የሚያዝ ነው እና ጥርጣሬው ያለ ነው።
አዎ እሱ እንግዲህ ይህ የአጠቃላይ በመረጃ አድራይ ስርዓት ላይ ያለንን አቅም በደንብ ካለመረዳት የሚመጣ ነው። ያ ሆኖ ግን ተቋሙ ሪፎርም በተለይ ፕሮጀክሽን ላይ ያለንን ይሄ አክቹዋል ዳታው ብዙ ማሳይደ ስንት በቆሎ ተመረተ የሚለው ነገር ምንም ልታደርገው አትችልም። በተለይ ፕሮጀክሽን ላይ ትንበያ ላይ ግን ተጨማሪ አቅም ያስፈልገናልና ለዚህ የሚረዳ የማሻሻያ ስራ እየሰራ ነው ተቋሙ።
ደግሞ ይሄ ያለፈው የሚኖሩ ችግር ትግራይ ውስጥ የተፈጸሙና ጠቅላላ ሀገሪቱ የነካ ነገር ነው ምንጥርት ነው ይህ ቢሆኑ ላይ ያሳደረው ተጽዕኖ ይኖር?
እንግዲህ ምን ጥያቄ አለው? ይሄ የህግ ማስከበር ኦፕሬሽኑ ከኦፕሬሽኑ በላይ በተለይ የጥፋት ቡድኑ የወሰዳቸው እርምጃዎች ሪኮንስትራክት ለማድረግ ብዙ ይጠይቁናል። አሁን የመብራት መስመር ለመቀጠል ከአላማጣ መቀሌ ያለው እንደ አዲስ እንደመዘርጋት ቆጠረው ማለት በየቦታው ተበትኖ ተቆራርጦ ያለውን ለዚህ ነው ብዙ ጊዜ የሚፈጀው። ያንን አዲስ መስመር እንደገና ሲዘረጋ ተጨማሪ ወጪ ያስወጣል። የፈረሰውን ድልድይ መልሶ ሲሰራ ተጨማሪ ወጪ ያስወጣል። ኢኮኖሚ ላይ ተጨማሪ ኮስት አምጥቷል። የሰው ህይወት ላይ ጉዳት አምጥቷል ምንም ጥያቄ የለውም። ይሄ very unfortunate ግን ደግነቱ እስካሁን ይሄ ቡድን ኢኮኖሚ ላይ ከመጣ ጉዳት ጋር ሲነጻጸር ኢምንት ነው። ብዙም ሳንናገር ባለሁት ተመታት ያጠዳ ነው ቆሻሻ በጣም ብዙ ነው። የኢትዮጵያ ኢኮኖሚ ያሽመደመደ ኢንፋክት ሀገር ሊያፈርስ የሚችል በርካታ የኢኮኖሚ ደባ ሲሰራ የነበረ ቡድን ነውና ይሄ ያው ድግነቱ የመጨረሻው ነው። ሶኛውንም ቆሻሻ አንዴ እናጠዳለን ግን አጠቃላይ ካልመቅ መንጻር ምንም አይደለም። በጣም ሪዚሊየንት ነው ይሄ ኢኮኖሚ መልሰን እንገነባለን። የጀመርነውን የብልጽግና ጎዳና እንከተላለን። የደህንነት ስጋት ስለማይኖር ካሁን በኋላ ትግራይ ውስጥ ምሽግ ሳይሆን የሚቆፈረው የውሃ ጉድጓድ ነው የሚቆፈረው ማለት ነው። ይሄ ራሱ ለኢኮኖሚ የሚያመጣው አስተዋጽኦ ትልቅ ነው የሚሆነው። ከዚህ አንጻር ጠንካራ አቅም አለን። ኢኮኖሚውን አጠቃላይ የእድገት አቅጣጫ በሚገታ መልኩ ተጽዕኖ መጣ ምንለው አይደለም። የወጡት ወጪዎች ተከተል ሌላ አቅም ገንብተን እንቀጥላለን።
የዋጋ ግሽበቱ ዛሬም ትልቁ የአገሪቱ ኢንተርናሽናል ይዘት ራስ ምታት እንደሆነ ብዙ ባለሙያዎች ይናገራሉ። በዚህ ስማማለሁ።
አዎ ስማማለሁ። የዋጋ ግሽበቱ እኔም ብዙ ያነሳለሁ። የቀረን አንድ ጠንካራ የማክሮ ተግዳሮት ነው። እንግዲህ የሀገር በቀል ኢኮኖሚ ማሻሻያውን ስንቀርጽ የማክሮ የዘርፍ ማክራዊ ብለን ለይተን ያስቀመጥነው ከማክሮ ማሻሻያዎች ውስጥ አንዱ ትልቅ ትኩረት ሰጠነው የዋጋ ግሽበት ጉዳይ ነው። አጠቃላይ የነበረው የፋይናንስ ቀውስ አስተካክለናል፣ ኢኮኖሚውን መልሰን ወደ አቅጣጫው አስገብተናል፣ ምርትና ምርታማነት ተደረገድ ጥሩ ስራ እየሰራን ነው። የዋጋ ግሽበት ረገድ ያለውን ስራም ችግሩን በደንብ ተረድተን ዘላቂ ወደ መንገድ ለመፍታት ጥሩ መርታዎች ይደረናል። ግን የተከማቸ ችግር ከመሆኑ አንፃር ለምሳሌ ባለፉት 15 አመታት ዝም ብሎ ሲታተም የነበረው ገንዘብ ያው እንግዲህ ከኢኮኖሚ ያልመነጨ ገንዘብ መርዝ ነው። በጣም የተደራረበ የተከማቸ ዳተኛ ምን ነው አይነት የዋጋ ግሽበት ፈጥሯል። ሶ ይሄንን ማስተካከል ትንሽ ጊዜ ይፈልጋል። ግን በሁለቱም አቅጣጫ ከገንዘብ ፖሊሲ አንፃር እንዲሁ አጠቃላይ የአቅርቦትና ፍላጎት በኩል ያለው ችግሮች ከፍታ አንፃር መሰረታዊ የሆነ አቅጣጫ ነው ስለመጣን የዋጋ ግሽበቱ እየተረጋጋ ይመጣል። ግን ጨርሰን ድል ያላወጅንበት ቀጣይ ስራ የሚጠይቀን ነገር ነው የሚለው ያስማማናል።
የዚህ የዋጋ ግሽበቱ ዋና ምክንያት ገፊ ነገር ምንድን ነው?
ይሄ መተመለከተ በጣም ሰፊ ጥናት አድርገናል። ኢንፋክት በተለያዩ አካላትም እንዲታይ አድርገናል። ትራያንጉሌሽን ምን ነው የኛ ጥናት ብቻ ሳይሆን የተለያዩ የጥናት ተቋማት የተለያዩ ሀገሮች ኤክስፐርቶች እንዳዩት አድርገናል። ሶ ሰፋ አድርገን ስታስቀምጠው እንግዲህ አንዱ ባለፉት አመታት ከነበረን ኤክስፓንሽነሪ ፊስካል ሞኔታሪ ፖሊሲ የገንዘብና የፊስካል ፖሊሲው በጣም ኤክስፓንሽነሪ መሆኑ የራሱ አስተዋጽኦ ነበረው። በሌላ በኩል ግን ዋናውና ትልቁ ችግሩ በአጠቃላይ ኢኮኖሚ አቅጣጫው አግሪጌት ዲማንድ ፍላጎትን በጣም የጨመረ ኢኮኖሚ ነበር የነበረን። በዛው ልክ ግን አቅርቦት አልጨመረም። ሶ በዚህ በአግሪጌት በጥቅል ፍላጎትና በጥቅል አቅርቦት መካከል ያለው ሰፊ ጋፕ የዋጋ ግሽበቱን እንዲባባስ አድርጎት ነው የቆየው። ይሄ ማለት ምንድነው? ብዙ ፈላጊ ፈጥረናል። ብዙ ስኳር ይፈልግ ሰው አለ። ብዙ የገንዘብ አቅም ፈጥረናል። አንዳንዱ ደግሞ በጣም እንዝላልነት ባለው የፖሊሲ እንትን የመጣ ነው። ለምሳሌ ተራሳፊ ወርጫ ተከትሎ ብታይ ወጣቱን ለማረጋጋት በሚል ሐሳብ ገንዘብ እንደተን ሲረጭ ነው የነበረው። ይሄንን ዝስለ በርክ ታቀዋለ። ያ ኢኮኖሚ ላይ ረጅም ጉዳት ተተው ነው የሄደው። የዋጋ ግሽበቱ ማባባስ ረገድ ፈቅዳታውን ብታይ ከዛ በኋላ ምን ያክል የዋጋ ግሽበቱን እያደገ እንደመጣ በደንብ ያሳያል። ለዚህ ነው አጠቃላይ የኢኮኖሚ አቅጣጫውን የቀየርነው። ማለት ምርትና ምርታማነትን ማሳደግ አለብን። ዝም ብሎ ፍላጎት መጨመር ሳይሆን አቅርቦትም የኢኮኖሚ አቅም ማሳደግ ወሳኝ ነው። ይሄ ስራ በጣም በተናበበ መልኩ በጥንቃቄ እየሰራ ስላለ የውጤቱ እየመጣ ሲመጣ ያንን ልዩነት ስለሚያጠባው የዋጋ ግሽበቱንም ችግር በመሰረቱ ይፈታዋል ማለት ነው። ሶ ይይታችን ፋክት የሰላም ተቀረጽ እናደረጋች ይተረጋጋ ምን ለውልክ ሲንግል ነጠላ ሀዝቻ ሳይሆን አነስተኛ ነጠላ ሀዝ ያለው ነገር ሲወጥ የትኛውም ኢኮኖሚስት ያለ ነው 5% 4% እንደዚህ ሆነ ወደዚህ እናመጣለን የሚል እይታ ነው ያለን። እንደለው ግን ባሰረመት ቅዳችን ሲያስቀምጥ ነው ይሄንን ነው
እናነሳው። ይሄ የዋጋ ዲስቶርሽን እንደማቱ የዚህ ካራቢ እስከ ተጠቃሚ ያለው ቢዝነስ
absolutely absolutely በጣም ተከለ ያው በዚህ ፍላጎትና አቅርቦት ማጠፍ ውስጥ ይቸው አለፈ ነው እና የኛ የገበያ መዋቅር አንዱ ትልቁ ችግር እሱ ነው። በምን መንገድ ማትገልጣቸው ነገሮች አሉ። በአራት ብር ገጠር ዘዋይ ገጠር ውስጥ የሚገዛ ፓፓያ 25 ብር ሊሆን አይችልም አዲስ አበባ ውስጥ ግልጽ ነው። ከዘዋይ አዲስ አበባ ለመድረስ የሚያስፈልግ የትራንስፖርት ኮስት ይታወቃል። ናያ የገበያ ችግሩ ነው በደንብ የሚያሳይ። ሁለተኛ በሆነ በሶስት ብር ጎረቤት አገር ሊገዛ የሚችል እቃ የኛ ኢምፖርተርስ የኛ የገቢ ንግድ ተዋናዮች 200% እያተረፉ የሚሸጡት ይሄ ማርጅን የገበያ ስርዓቱ ችግር እንዳለው በደንብ ያሳያል። ይሄም አንዱ የሪፎርሙ አካል ነው የሚሆነው። እነዚህ ሲናስተካከል ገበያው ወደተረጋጋ ሁኔታ በተለይ አምራቹንና ሸማቹን ማገናኘት ስራ ወደ አዲስ አበባ አካባቢ እየሰሩ ያሉ የገበሬዎች የገበያ ማዕከላት ትልቅ ሚና ይኖራቸዋል። እኔ አመሰግናለሁ።
መለስካቸውና እንግዳውን እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። ለአስተያየቶቻችሁ ተዘዋዋሪውን የስልክ ቁጥራችንን እናስተዋውሳችሁ 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። ያስተናግድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ ዘገባ እንለፍ። ዌብ ሰሚት በየአመቱ በሺዎች የሚቆጠሩ የቴክኖሎጂው ዓለም ባለሙያዎችና አፍሪካውያን የሚሳተፉበት የዓለም ግዙፍ ትልቅ ጉባኤ ነው። በዚህ አመት በጉባኤው ከታደሙ 2500 የቴክኖሎጂ ተቋማት መካከል 700 የሚሆኑት የአዳዲስ የቴክኖሎጂ ፈጠራዎችን በዳኞች ፊት በማቅረብ ተፎካክረዋል። የዘንድሮ አሸናፊ ደግሞ ኢትዮጵያዊው ተቋም ላሊበላ ኔትወርክስ ሆኗል። ተቋሙ ለዚህ ድል የበቃው የሕክምና መረጃዎችን በተቀላጠፈ ሁኔታ ለማደራጀት በሚያስችል ምርቱ ምክንያት ነው። ባልደረባችን ሀብታሙ ስዩም ውድድሩ ወደ ተካሄደበት ሊዝበን ፖርቱጋል በመደወል የላሊበላ ኔትወርክስ መስራችና ስራ አስኪያጅ ዶክተር ውለታው ለማን አግኝቷቸዋል። ስለ ፈጠራ ስራውና ተያያዥ ጉዳዮችም ጥያቄዎችን አንስቷል። በመቀጠል ይሰማል።
ዶክተር ውለታ ለማ እንግዳችን ለመሆን ስለፈቀድሽ በመጀመሪያ በእጅጉ አመሰግናለሁ።
እኔም በጣም አመሰግናለሁ አፍታው ቴንክ ዩ።
በመጀመሪያ እንግዲህ በዌብ ሰሚት ፒች አዳዲስ የፈጠራ መስኮች ዘርፍ ላይ አሸናፊ ስላደረገሽ በጃክማ ፋውንዴሽን በሚደገፈው የአፍሪካ ንግድ ጀግናዎች ምርጥ 20 ሰዎች ውስጥም ካስመደበሽ ስራ ይዘት ጋራ በተገናኘ ጥቂት እንነጋገር። ምንድነው ስራው? ምን አይነት አገልግሎት ውስጥ የሚሰጥ ነው? ለዚህ ሽልማትና ክብር ያበቃሽ?
እኛ የሰራ ነው የጤና መረጃ በቀላሉ ዲጂታይዝ የሚያደርግ ነው። ማለት ከአንድ ሰው ከቀበሌም ይሁን ከጤና ኬላም ይሁን ከሆስፒታልም ገጠር ካሉትም ሄልዝ ክሊኒኮችም ሊሆን ይችላል ወይም ደግሞ ትልልቅ ሆስፒታሎች አዲስ አበባ ወይም ትልልቅ ከተማዎች አሉት ላይ በሙሉ አንድ ሰው ከበሩ ጋር ሆስፒታል ወይ ክሊኒክ ሲገባ ጀምሮ እስከሚወጣ ድረስ ያለውን ሲስተም በቀላሉ ዲጂታይዝ የሚያደርግ ሲስተም ፈጠረ። መፍጠራችን ብቻ አይደለም ለሽልማቱ ያበቃል። የፈጠርንበት ሲስተም በጣም አዲስ ቴክኖሎጂ ነው። እኛው ነን የሰራነው፣ ኢትዮጵያኖች ናቸው የሰሩት። ኤሌክትሮኒክ ሲስተም ብዙ ሀገር አለ፣ ግን እኛ የሰራነው ሲስተም እኔ እስከማውቀው የተሰራበት ሲስተም እኔ አፍሪካ ላይ ያለ አይመስለኝም፣ እስከማውቀው ማለት ነው። እና በሱን ስለሰራን በጣም ኢዚ የሆነ ያለ ፕሮግራመር ሲስተሙን ፍሌክሲብል ሆኖ ሆስፒታሎች፣ ጤና ኬላዎች እና ጤና ጣቢያዎች እንዲጠቀሙበት የሚያደርግ ሲስተም ስለሰራን አባይ ሲኤችአር ብለነዋል ሲስተሙን።
እንግዲህ ይሄ አባይ ሲኤችአር የሚባለው የሕክምና መረጃዎችን ማደራጃና ማሳለፊያ መርሃ ግብር ለመጀመር መነሻ የሆነሽ ምክንያት ምንድን ነው? የተጠቃሚዎችስ የቀደመው መውረድን በማስቀረት ረገድ ምን ያክል ደግፏል ብለሽ ታስቢያለሽ?
እኔ ኢትዮጵያን ሄልዝ ኬር ሲስተም ውስጥ አንድ 16 ዓመት ሰርቻለሁ። ዓለም ላይም አንድ 28 ዓመት ሰርቻለሁ። በ16 ዓመት ውስጥ በጣም ብዙ የሰራሁት ጤና መረጃ ላይ ተማሪዎችን በማሰልጠን ብዙ ልጆች እንዲወጡ አድርጌያለሁ እና ሲስተምም መፍጠር ችለን ነበር። ግን የትልቁ ችግር ያየ ነው ሲስቶኒክ ሲስተም የመጀመሪያ አይደለም። አሁን እንደ ካምፓኒ ነው እንጂ በፊት ፕሮፌሰር ሆኜ ሰርቻለሁ። ግን የሰንሰራ ለዛሬ 10 ዓመት እንደዚህ በፊት የሰራነው ሲስተም ነበር እና ብዙ ቦታ ላይ ኢትዮጵያ ውስጥ ገብቶ ነበር። ግን ትልቁ ችግር የተማርነው ከዛ ምንድነው ፍሌክስብል አልነበረም። አንድ ነገር አንድ ክሊኒክ ወይ አንድ ሆስፒታልችን ቀይሩልን ብሎ ሲል ብዙ ፕሮግራመሮች ያስፈልጉታል፣ ገንዘብ ያስፈልጋል ፕሮግራመሮችን ለመቅጠር እና እነሱ በሚፈልጉት ፍጥነት መቀየር አቻሉ። ለምሳሌ አለ ኤግዛምፕል ብሰጥ አንድ ሆስፒታል ለምሳሌ ዛሬ ያለው ለህብረተሰቡ የሚሰጠው አገልግሎት ምን ሊሆን ይችላል? የትልልቆች ህክምና፣ የትንንሾ የልጆች ህክምና ሊሆን ይችላል አንድ ሆስፒታል። እና እናቶች ማዋለድ ያለው ሆስፒታል ይሆናል። በፊት በነበረው ሲስተም እሱ ሰራን እንደበት። ከዛ ያ ሆስፒታል በጣም ኤክስፓንድ ያደረገና የአጥንት ምርመራ ጀመረ፣ የጥርስ ምርመራ ጀመረ፣ የአይ ምርመራ ጨመረና እዛ ላይ ሲስተም ክፍተቱ ሲባል ኤክስፓንድ ለማድረግ በጣም ከባድ ነው። ከባድ የሚሆነው ደግሞ ለምንድነው ብዙ ሰው መቅጠር አለበት፣ ፕሮግራመሮች፣ ዶክተሩና ነርሱ ወይም ደግሞ ትንሽ አይቲ ያለው ሰው እሱን ያለ ፕሮግራሚንግ መቀየር አይችልም። 4 ዓመት በፊት ነው ይህን ካምፓኒ ከፈት ነው። ከዛ ሁሉ 10 ዓመት ኤክስፒሪየንሳችን ብዙ ዓለም ካየ ነው አሜሪካንም ጭምር ካየ ነው እኛ ምናልን ለኢትዮጵያ እንደዛ ብዙ ፕሮግራመሮች የሚያስፈልጉት ለመቀየር አንድ ፍሌክስብል የሆነ ሲስተም አይሆንም። ስለዚህ ለአፍሪካም ማለት ነው። ስለዚህ ቀላል አድርገን ኦቶሜት የሚያደርግ ሲስተም መፍጠር እንችላለን ወይ ብለን ተነሳ። ስንጀምረው ከባድ መስሎን ነበር። 2 ዓመት ነው የፈጀብን። እውነትም አሁን አረግ ነው። ስለዚህ አሁን ለምሳሌ ኮቪድ ነበረ። አሁን ቅዱስ ጴጥሮስ ሆስፒታል ሲስተሙ ገብቷል አዲስ አበባ እና ኮቪድ ሲመጣ ሆስፒታሉ በሙሉ ፔሽንቶች ወደ ሌላ ሆስፒታል ሄደው የኮቪድ ሆስፒታል ሆነ። የዛን ጊዜ ምን ጠየቁን? ባካችሁ የኮቪድ ፔሽንቶች የምናክምበት ኤሌክትሮኒክ ሲስተሙን በፊት የሰራችሁልት አይነት ግን አሁን ደግሞ ለኮቪድ ስሯል። በበፊት ሲስተም በሰራ ነው ቢሆን ኖሮ 6 ወርም ይፈጃል። በአስር ቀን የሰራ ነው። በአስር ቀን የኮቪድ ሲስተሙን ይሄ አሁን ዲዛይን ባረግ ነው። ቅድም ለአንድ ሰው ስገልጽ ነበረ እኛ የልብስ ሰፊዎች ኢትዮጵያ ውስጥ ሲንጀር መሽን አላቸው። ለኤሌክትሮኒክ ሲስተም ሲንጀርን ነው የሰራ ነው እኛ። እና ስለዚህ ነው አሁን ቀላል ሲስተም ስለሆነና እንደዚህ ልንሸለም የተቻለው።
ዶክተር ውለታ፣ ኢትዮጵያ በቴክኖሎጂው መስክ ገና ጅምር ላይ ናት። ጥቂት የማይባሉ ወጣቶች የፈጠራ ችሎታችንን ለማሳየት የሀገሪቱ የቴክኖሎጂ መስክ አግዶናል ይላሉ። በአንቺ ግምገማ ወጣቶች በዓለም አቀፍ ደረጃ ተወዳዳሪ ይሆኑ ዘንድ ምን መደረግ አለበት? ከራስሽ ልምድ በመነሳት ከዓለም አቀፍ ተፎካካሪዎች መላቅ የሚቻለውስ እንዴት ነው?
ትልቁ ችግር ኢትዮጵያ ለአዲስ ካምፓኒ ለስታርታፕ እንግዲህ በውጭ ስታርታፕ ለምንለው ኮንዱሲቭ ኢንቫይሮንመንት የለም። አይረዱም። ገንዘብ ያስፈልጋቸዋል ለመጀመር። አሜሪካና እንግሊዝ ምናምን ስታርታፕ ስትጀምር ገቨርንመንት ይረዳሃል፣ ብዙ ካምፓኒዎች ይረዱሃል፣ ትንሽ ገንዘብ ይሰጠዋል፣ ባንኮች ሎን ይሰጠዋል። ኢትዮጵያ ውስጥ በጣም ምርጥ የሆኑ ልጆች አሉ፣ ግን ለመጀመር ገንዘብ ያስፈልጋቸዋል እና አሁን የለም። እኛ ራሳችን ከኪሳችን አውጥተን ከዘመድ ከምን ሰብስበን ነው እዚህ ደረስ ነው። እንግዲህ እኔ ዶክተር ነው ያለኝን በሙሉ ቤቴንም አትጀ ነው በነገራችን ላይ ይህን ለመጀመር የቻልኩት እና ለብዙ ወጣቶች ይህ በጣም ከባድ ነው። አንድ ሁለተኛ ችግሩ ደግሞ ምንድን ነው? ኢንተርናሽናል ኤክስፖዠር የለም። እኛ ራሳችን እዚህ ስብሰባ ይሄ ስብሰባ ዌብ ሳምንት የሚባለው በአመት 70,000 ሰው ይመጣበታል። ፕላስ ላስት የር ሄደን ነበረ ስራችንን ለማሳየት ስናሳይ በእውነት ያውን አመት እኛ እናሸንፋለን ብለን አልገመትም ነበር። ምክንያቱም ከብዙ አይነት ከጤና ብቻ ስላልሆነ ከትምህርት ከፋይናንስ ስለሆነ ኤክስፖዠር ስናገኝ አየነውና ዋው ለካ እንደዚህ ማለ አለም ብለን አለን። እኛ ያውን አመት ያለፉ 5 ሰዎች አበረታቱን። አይናችን ስለተከፈተ ስላየን ለምን አትሞክሩትም አሉ። በእውነት ያውን አመት ስንሞክረው እናሸንፋለን ብለን አይደለም። በፕሮጀክታችን በጣም እንተማመናለን ግን ይሄ ፕሮሰሱን አናቀው። እኛ እንኳን ወጣቶች ኢትዮጵያ ውስጥ ያሉ ኤክስፖዠር የላቸው። ብሬኑ ስለጠፋ አይደለም፣ የሚፈጥሩት ነገር ስለጠፋ አይደለም። አንደኛ ገንዘብ የለም። ኢንካሬጂንግ ኢንቫይሮንመንት ለስታርታፕ የለም። ኢትዮጵያ ውስጥ ብቻ አይደለም፣ አፍሪካ ውስጥ ነው። ግን አንዳንድ ሀገሮች አፍሪካ በጣም የሚሻሉ ሀገሮች አሉ። ሁለተኛ ነገር ደግሞ ኤክስፖዠር በጣም እየተወዳደርክ መሸነፍ ምንም ችግር የለውም። ከዛ ትማርና ትሆናለህ። እኛ ላስት ኢየር ባናየው ክላስ በጃክማ ተወዳድረን ደግሞ 20 ድረስ ስንደርስ በጣም ብዙ ነገር ተምረናል። ምንድን ነው ዓለም የሚፈልገው? እንዴት ነው ዳኞቹ ምን አይነት ነገር ነው የሚጠይቁ? ምንድን ነው መዘጋጀት ያለበት? ይሄንን ለልጆቻችን ለወጣቶቹ ለፈጣሪዎቹ የሚገባ የሚያስተምራቸው ነገር ያስፈልጋል። እንደሱ ከሆነ እኔ በእውነት በፈጠራ ምንም እተማመናለሁ። ያርኩኮ የኛ እየሰራ ነው ኛውነ አበሻን እየሰራው ወጣቶች ልጆች ናቸው ኢትዮጵያ ውስጥ እየሰሩት።
ዶክተር ሁለታ በተለያዩ ጊዜያት ያገኘሻቸውን ሽልማቶችና ዕውቅናዎች የሚመለከት ሰው መንገዶች ሁሉ አልጋ ባልጋ ይሆኑልሽ ይመስላል። በርግጥ አመታትን በተሻገረ የጤና ዘርፍ ህይወትሽ ውስጥ ፈታኝ ነገሮች አልነበሩም ወይ?
በጣም ብዙ ፈታኝ ነገር አለ። ግን ኢትዮጵያዊ መሆን በጣም የሚገርም ነገር መሆን አለበት። ምክንያቱም ብዙ ጊዜ እንደማይቻል ያቃተኝ ጊዜ ሆስፒታሎች እየሄድኩኝ ወረቀቱን እያየሁ የሚጣለውን ወረቀት የሰውን ፔሽንት ዴታ ሳይ የምችለውን እየሞከርኩኝ ዲሞራላይዝ የሚያደርግ ብዙ ነገር አለ። ግን መቀየር የምንችለው አሜሪካ ተቀምጠን ወይም ዩሮፕ ተቀምጠን አይደለም። ችግሩ ያለው አገራችን ነው። ችግሩ ያለው አፍሪካ ላይ ነው። ስለዚህ አፍሪካ ላይ ለመቀየር ደግሞ አልጋ ባልጋ ሁሉ ነገር ቢሆን ኖሮ ሌሎችን መተኮ ይቀይሩት ነበር። እኛ ግን ተስፋ መቁረጥ የለብንም። እኔ ደግሞ በተፈጥሮዬ እኔ እግዚአብሔር የሰጠኝ ነገር ነው ብዬ ልበል ተስፋ አልቆርጥም። ለምን እንደሆነ አላውቅም። አንዳንዴ እኮ ለራሴም ምን አለ ተስፋ ብትቆርጪ እላለሁ፣ ግን አልቆርጥም። በኢትዮጵያዊ ታለንት አምናለሁ። አይ ብዙ ችግር አለ፣ እሱ በጣም ይገባኛል። መውደቅ መነሳት ብዙ ይበዛበታል። ግን ለመፍጠር የምንችለው ትልልቅ ነገር ማድረግ ስንችለው መውደቅ ይችላል። መውደቅ ምን ችግር የለም፣ ከወደቅን በኋላ በመነሳት ነው። እና በቅርብ ጊዜ አንድ ነገር ብያለሁ። ሰው ውስጥ ሁላችን ጂን የሚባል ነገር አለ። ጂን ኮድ ሲያዝ እኔ ውስጥ ጊቭ አፕ የሚለውን ሚስ አድርጓል ብያለሁ። እና እውነቴን ነው I can't give up. ፓሪስ ቻል ጊቭ አፕ እንኳን ላርግ ለማላይ ነው ጊቭ አፕ ማርገው በኢትዮጵያ ላይ impossible። ስለዚህ ልክ ነው፣ ከባድ ነው፣ ተስፋ መቁረጥ የለም። ግን ደግሞ ስናሸንፍ ያለው ፊሊንግ ያለው አይ ዶንት ኖ ዩ ኖ በጣም ደስ የሚል ነው። እንዳልኩ አሜሪካና እንግሊዝ ተቀምጦ ማሸነፍ ይቀላል። አፍሪካ ላይ ኢትዮጵያ ላይ አንደገ ሰጥቶ ማሸነፍ ደግሞ በጣም በጣም ደስ የሚል ነገር ነው።
የመጨረሻው ጥያቄ ስለ ሴት ልጆቻችን ስለ እህቶቻችን የሚያወራ ነው። ሴቶች በቴክኖሎጂው መስክ ያላቸው ተሳታፊነት ከወንዶች ጋር ሲነጻጸር በተለይ ኢትዮጵያ ውስጥ አናሳ ነው። ይሄን ለማስተካከል መደረግ አለባቸው የምትያቸውን የተወሰኑ ሐሳቦችን አጋሪ።
በጣም እውነት ነው አሉ። ትንሽ አሁን በአይቲ ቢዝነስ ውስጥ እየገባ አይቲ ትምህርት ውስጥ እየገቡ ናቸው። ሴቶች ኢንካሬጅመንት ያስፈልጋቸዋል። ስፔሻሊ ደግሞ ሲድ ፋንድ ትንሽ ገንዘብ እንዲጀምሩ ያስፈልጋቸዋል። ሴቶች ወደ ቴክኖሎጂ እንዲማሩ በጣም መግፋት አለብን። ኮታውንም እኔ እንግዲህ ኮታ እንዳለ ባላቅም ሞር ቢሰጥ ለሴቶች እና ሞር ቢገቡ ደስ ይለኛል። ግን የሴቶች ቢዝነሶች ደግሞ ኢንካሬጅ እንዲሆኑ ተስፋ እንዳይቆርጡ ይቻላል። እኔ የሁሉ ስናረግ ይቻላል ብዬ ስላሰብኩ ነው። ፕላስም ቤተሰቦቹም ልጆቻቸውን ሴቶች ልጆቻቸውን እንዲያጠነክሩ እኔ አባቴ ሴቶች ምንም ነገር ይችላሉ ብሎ ስላሳደገኝ ነው። እናቴ አገር ቀይሪ ብላ ስላለችኝ ነው ይሄንን እዚህ ድረስ ለመድረስ የቻልኩት። እና በሴቶች ይችላሉ፣ እህቶቻችን ትችላላችሁ። ግን ገቨርንመንትም ፕራይቬት ሴክተርም ብዙ ሴቶች ወደ አይቲ ወደ ቴክኖሎጂ ወደ ሳይንስ እንዲገቡ መንገዱን ማስተካከል አለብን። ከወጡ በኋላም ደግሞ ዝም ብለው እንዳይቀሩ ለነሱ ለኢኮኖሚ ገብተው ኮንትሪቢዩት እንዲያደርጉ የስራ እድል እንዲሰጣቸው ትንሽ ካፒታልም ቢሰጣቸው ስፔሻል በእውነት መስራት ይችላሉ ብያለሁ። ግን ዋናው የውስጥ ጥንካሬ እንችላለን፣ ምንም ቢመጣ እንችላለን ብለው ካሰቡ እንችላለን።
ዶክተር ሁለታ እንግዲህ አንቺ እያልክ ጥራኝ ያልሽኝ እንጂ የጀመርሻቸው ስራዎች አንተ የሚያስብሉ እንደሆኑ አምናለሁ። እጅግ በጣም አመሰግናለሁ። ቀሪ ዘመንሽ በስኬት የታጀበ እንዲሆን እመኝልሻለሁ። መልካም ምሽት ይሁንልሽ።
እግዚአብሔር ይባርክ። በጣም አመሰግናለሁ።
ሀብታሙ ስዩምንና እንግዳውን እናመሰግናለን። ተከታዩ ዘገባም ከቴክኖሎጂ ጋር የሚያቆየን ይሆናል። ብዙዎች ከዘመኑ እኩል ተራምደው በቴክኖሎጂ ሙያ መሰማራት ላይ ያልማሉ። በተለይ ከኢትዮጵያ ውጭ የሚኖሩ ኢትዮጵያውያን ይህን ህልማቸውን እንዲያሳኩ መረጃ ከመስጠት አንስቶ በቴክኖሎጂ ሙያ በማሰልጠን ለስራ ብቁ ሆነው እንዲገኙ በማድረግ ትልቅ ድጋፍ ከሚሰጡ ተቋማት መካከል በአሜሪካን ሜሪላንድ ክፍለ ግዛት ውስጥ የሚገኘው ዱናቴክ የስልጠና ማዕከል አንዱ ነው። የተቋሙ ተባባሪ መስራች የሆነው ቴድሮስ መኮንን ከጓደኞቹ ጋር በመሆን በተለይ የኮሮና ወረርሽኝ መከሰት ተከትሎ ኢትዮጵያ ውስጥ ለተቸገሩ ቤተሰቦችም እርዳታ ያሰባስባል። ስመኝሽ የቆየ ከቴድሮስ ጋር ቆይታ አድርጋለች፣ ቀጥሎ ይቀርባል።
ቴድሮስ መኮንን ኤጃሞ ይሰኛል። ትውልድና እድገቱ ከአዲስ አበባ ወደ 230 ኪሎ ሜትር ርቀት ላይ በሚትገኘው ሆሳአና ከተማ ነው። ሆሳአና ወይም ዋቸሞ ተብሎ በሚጠራው ከፍተኛ ሁለተኛ ደረጃ ትምህርት ቤት ትምህርቱን ከመጣናቀቁ በፊት ግን ከቤተሰቦቹ ጋር ወደ አሜሪካ በመምጣቱ የሁለተኛ ደረጃ ትምህርቱን ሜሪላንድ ውስጥ በሚገኘው ሴና ካቫሪ ትምህርት ቤት አጠናቆ ለከፍተኛ ትምህርት ወደ ሜሪላንድ ዩኒቨርሲቲ አቀና። ቴዎድሮስ እንደ አውሮፓውያን አቆጣጠር በ2010 ዓመተ ምህረት በባዮሎጂና ኬሚስትሪ ሲመረቅ ግን አሜሪካ በወቅቱ ያጋጠማት የኢኮኖሚ መዳከም ምክንያት ስራ ማግኘት ቀላል አልነበረምና በጓደኞቹ ምክር ወደ መረጃ ቴክኖሎጂ ሙያዘ ነበረ። ከ10 ዓመት የስኬት ጊዜ በኋላ ያ ውሳኔ ትክክል ነበር ይላል።
እኔ ወደዚህ ሀገር በመጣሁ ጊዜ ወደ 2001 አካባቢ በጣም ከባድ ነበር። አንድ ሰው ወይ ከኢትዮጵያ ወይ ከተለያየ ሀገራት ወደ አሜሪካ ሲመጣ ወደ ፕሮፌሽናል ለስራ ዓለም መግባት ትግል ነበር። በተለያየ ምክንያት አንደኛ ፋውንዴሽን አልነበረ። ማንን ምን ጥያቄ ልጠይቅ? ይሄ አይነት ውቀት አለኝና እንዴት አድርጌ ያንን ማቀርበው? እንዴት ነው ኢንተርቪው ማረገው? እንዴት ነው ያን ኢንተርቪው ዲፌንድ ማረገው? ሪፈረንስ ኬት ነው ማገኘው? ይሄ ሁሉ በተለይም በእኛ ኮሚኒቲ ውስጥ በጣም ችግር ነበር። ኦርጋናይዝ የሆነ ኢንፎርሜሽን የሚሰጥ ፕላትፎርም አልነበረ ኮሚኒቲ ውስጥ። እና ወደ አይቲ መግባት የምናሳየኝ ያለውን ኦፖርቹኒቲ መገንዘብ ቻልኩና ለምንድን ነው ወጣቶች ከኢትዮጵያ ወደዚህ ሀገር ሲመጣ ይሄን ኢንፎርሜሽን ተመርኩዞ የኢንፎርሜሽን ቴክኖሎጂ ውስጥ ያለውን ኦፖርቹኒቲ እንደማንም ሰው ተጠቅሞ ከሰርቪስ ሴክተር ውጪ ስራ ኦፖርቹኒቲ እንዳለ ተረድቶ ማይሞክርበትና ያንን ቻንስ ማይጠቀምበት የሚለውን ነገር በቀላሉ እንድዘረጋ ረድቶኛል።
ቴዎድሮስ ከቤተሰቦቹ ጋር ወደ አሜሪካ ሲመጣ አባቱን ጨምሮ ብዙ ሰዎች በመረጃ ማጣት ምክንያት በሙያቸው ስራ ለማግኘት ያጋጠማቸው የነበረው ውጣ ውረድ ከፍተኛ እንደነበር ያስታውሳል። ለዛም ነው ኢትዮጵያኖች ከዝቅተኛ ስራዎች ወጥተው ሙያዊ ስራ መስራት ቢፈልጉ መንገዱን የሚያሳያቸው ብቻ ሳይሆን በቂ እውቀት የሚያስጨብጣቸው ተቋም ለመመስረት የተነሳውና ዱናቴክ የስልጠና ማዕከልን ያቋቋመው።
አላማው በጣም ቀለል ያለ ነው። አንድ ሰው የማንበብ የመጻፍ እውቀቱን ካዳበረ ከዛ ውጪ ደግሞ የዩኒቨርሲቲ ደረጃ እውቀት ካለው ምርጫ ያስፈልገዋል። ያ ማለት አንድ ሰው ተነስቶ የነዋት ሰርቪስ ሴክተር ወደዋለው ካለ ነፍሱ ነው። ግን ምርጫ በማጣት አይደለም እንደዛ ማለት ያለበት። እና ፕሮፌሽናል መሆንንም አንድ ሰው ሲመጣ እንደ ምርጫ ሰዎች የሚያቀርቡለት ነገር ይሁን በምን ነበር የጀመረው እና ያ ብዙ ሰዎችን ሊፍት አድርጓል ብዬ አስባለሁ።
በ8 ዓመት ጉዞ ተቋሙ በሰርተፌት ደረጃ ያሰለጠናቸው ብዙ የቴክኖሎጂ መኮንኖችን፣ የሶፍትዌር ፕሮግራም አውጪዎችንና በዘርፉ አድገው አመራር ደረጃ የደረሱ በርካታ ባለሙያዎችን እንዳፈራ ቴዎድሮስ ይናገራል።
ዲሎይት የሚሰሩ ተማሪዎች አሉ እኛ ጋር ተምረው፣ ባንክ ኦፍ አሜሪካ ውስጥ የሚሰሩ ተማሪዎች አሉ እኛ ጋር ተምረው፣ ካፒታል ዋን የሚሰሩ ተማሪዎች አሉ፣ ማአት የገቨርመንት ኦፊስ የሚሰሩ አሉ ሲጀምሩ እንደማንም አይቲ ፕሮፌሽናል ዴቨሎፐር ምናምን ተብሎ ተቀጥረው አሁን አድገው ካምፓኒውን ሴክተር ሊድ የሚያደርጉ ሰዎች አሉ። በሄልዝ ኬር ዴታ ላይ የሚሰሩ ብዙ አሉ እና በብዙ ሴክተር ውስጥ ወይም በብዙ ቢዝነስ ኤሪያ ውስጥ ከኛ ትምህርት ቤቶ እየሰሩ ያሉ ልጆች አሉ።
የዱናቴክ ዓላማ ተማሪዎች ለሶስት ወር የሚሰጠውን መሰረታዊ የመረጃ ቴክኖሎጂ ትምህርት ተምረው እንዲጨርሱ ማድረግ ብቻ አይደለም። ወደ ስራ ከመግባታቸው በፊት ራሳቸውን እንዲፈትኑ የሚያስችል ተጨማሪ ሶስት ወር የሚፈጅ የተግባር ስራ እንዲለማመዱ በማድረግ ለስራ ብቁ መሆናቸውን ያረጋግጣል። የስራ መግቢያ መስፈርቶችን እንዲያሟሉም ድጋፍ ይሰጣል።
እዚህ ሀገር የመስሪያ ቤት ባህል እንዲያዳብሩ ደግሞ ኢሜል መደራረግ፣ አሁን በዚህ ጊዜ ደግሞ በዙም ይሁን በጎግል ሚቲንጎች እንዲያደርጉ፣ አብዛኛው ሶፍትዌሮች ደብረት እንዲያደርጉት በግሩፕ ነው እና እንዴት ነው የሚያደርጉት? እነዛን ፕላትፎርሞች አዘጋጅተንላቸውን ሰጣቸዋለን። በስድስት ወር ውስጥ ኢምፕሊመንት ያደርጋሉ። ያ ኮንፊደንሳቸውን በደንብ ቢልድ ያደርጋል። ያ ማለት አውቅ ያለው ብቻ ሳይሆን ስራ ቢሰጠኝ ሰራበታል የሚለውን ነገር እንዲያገኝ ያደርጋል። በዛ በሶፍትዌር ባራክተር ውስጥ ደግሞ ፕሮጀክት እየሰሩ ስለሰሩት ነገር ኢንተርቪው እናደርጋቸዋለን። ከዛ ተነስቶ ደግሞ የራሳቸውን ሬዚሜ ወይም ሲቪ ግልድ እንዲያደርጉ እናደርጋለን። ያንን ደግሞ ዲፌንድ እንዲያደርጉ እንረዳቸዋለን። እና ያንን ተመክሎ ደግሞ ስራ አፕላይ ሲያደርጉ የስ ነው አፕላይ የሚያደርጉት። የሚያጋጥሙ ውጣ ውረዶች አሉ እና እነሱን ደግሞ እንዴት ናቪጌት እንደሚያደርጉ እናደርጋቸዋለን።
ዋናው አላማዬ የሰዎችን ህይወት ማቅለል መቻል ነው የሚለው ቴዎድሮስ ያሳደገውን ማህበረሰብ የሚያግዝ በጎ ስራ ላይም ይሳተፋል። በተለይ የኮሮና ወረርሽኝ በመላው ዓለም ከተሰራጨበት ጊዜ አንስቶ እሱና ጓደኞቹ በየወሩ ገንዘብ በማሰባሰብ ኢትዮጵያ ውስጥ እጅግ ለተቸገሩ የማህበረሰብ ክፍሎች በተለያየ መልኩ እርዳታዎችን ያደርሳሉ። ከነዚህ መሃል ልብስ በማጠብ ልጆቿን ተሳደገ የነበረችውና በኮሮና ምክንያት ስራ መስራት ባለመቻሏ ትልቅ ችግር ላይ ወድቃ የነበረችው በአዲስ አበባ ከእንግሊዝ ኤምባሲ ጀርባ ነዋሪ ሆነችው ምንልኩ የሷዋጌት አንዷ ናት።
ያው እኔ ሰው ቤት ነው እንግዲህ ልብስ አጥቤ የምኖረው። ያው ልጆችን አንዳንድ ቀንም የማበላው ማንትን ቤክሬን አጣለሁ። አንዳንድ ቀን ልብስ ሲገኘው ልብስ አጥባለሁ፣ ሳይገኝ ዝም ብለን እናጣለን። ያው የኮሮና ከመጣ በኋላ እንትን የለም ስራ የለም። ይሄንን ስለሰጣችሁኝ እግዚአብሔር ይስጥልኝ፣ አመሰግናለሁ። እድሜ ጤና ይስጥልኝ።
ልክ እንደምንልኩ በካዛንቺስ አካባቢ የምትኖረው ማርታ ደጀንም በኮሮና ምክንያት ስራ መስራት ባለመቻሏ 9 የቤተሰብ አባላት ችግር ላይ ወድቀው ነበር።
በፊት ከስራ ሰራ ነበር፣ አሁን ግን የለኝም። ያው በቃ እናቴ ስራ ሰራተኛ ተሰው የምታገኝ ነበር። ከይዘካም ምንም
ማርታና ምንልኩን ጨምሮ ሌሎች በወረርሽኙ ምክንያት ገቢያቸው ተቋርጦ ለከፍተኛ ችግር የተጋለጡ ህብረተሰቦችን በምን መልኩ እንደሚደግፉ ቴዎድሮስ ያስረዳ እንዲህ ይላል።
እዚህ ብቻ አይደለም ግሩፑ፣ እዚህም ኢትዮጵያም ያሉ ልጆች ናቸውና ሰው ምንታወቅ ሰዎች ምንችለውን ነገር እናውራና እዛ ያለ ግራውንድ ያለ ሰው የሚያውቃቸው ሰዎች ጋር የተወሰነ ነገር እናርግ በሚል ተጀመረ። አላማው ምንድነው? ከአንድ ሰውን ሊስት ማድረግ ካልጀመረ መቼም ልንቀይረው አንችልም። አንድ ሰው እንርዳ፣ ሁለት ሰው እንርዳ፣ ሶስት ሰው እንርዳ፣ እንደዛ እያደረግን ሁሉንም ሰው እንደዛ ማድረግ እንዲችል እኛ ለምን አንጀምርም በሚል ተጀመረ።
ቴዎድሮስ በሙያውም ሆነ በገንዘብ ለህብረተሰቡ የሚያደርገው ድጋፍ ገና ተጀመረ እንጂ አልተቋጨም ይላል። ቀጣይ አላማው በተመሳሳይ መልኩ በተለያዩ ሀገራት የሚኖሩና በመረጃና ደጋፊ ማጣት ሙያዊ ክህሎታቸውን መጠቀም ያልቻሉ ሰዎችን የሚያግዙ ተቋማትን በማስፋፋት ኢትዮጵያኖች በተለይ በመረጃው ቴክኖሎጂ ብቁ ሆነው እንዲገኙ ማስቻል ነው ይላል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽን እናመሰግናለን። ወደ ተከታዩ ዘገባ ስናልፍ አለማየሁ ባልቻ የጂአይ አርቲስት መስራች ነው። የግራፊክስና አኒሜሽን ባለሙያ ሲሆን ስራዎቹ ልዩ የሆኑ ኢትዮጵያዊ ስዕሎችና የከተማ ህይወትን የሚያስቃኙ ናቸው። በማህበራዊ ሚዲያው ላይ ብዙ ተከታይ ያፈሩ መጥተዋል። ኤደን ገረመው ከአለማየሁ ጋር የነበራትን ቆይታ እንደሚከተለው አሰናድተዋለች።
አለማየሁ ባልቻ ጄ ከልጅነቱ ጀምሮ የስዕል ፍቅር እንደነበረው ይናገራል። በተለይ አባቱን የስዕል መስሪያ ደብተር መጠየቅ ያዘወትር ነበር። ነገር ግን አለማየሁ በተለመደ መልኩ ቀለምን በብሩሽ ከማዋሃድ ይልቅ ምርጫ ያደረገው የዲጂታል ህትመትን ነው። የግራፊክስ ጥበብንና አኒሜሽንን በመጠቀም የምስለ ታሪክ ነጋሪ ወይም ቪዥዋል ስቶሪ ቴለር ሆኗል።
የመጀመሪያ ዲግሪ አዲስ ኮሌጅ ነበር የተማርኩባት፣ ኤችአይና አርባን ፕላኒንግ። ከዛ ላ ማስተር ዲግሪን ደግሞ በሀውዚንግ ሶስቴይነብል ዴቨሎፕመንት ከልደታ ዩኒቨርሲቲ የአይኤፒሲ ነበር የተማርኩት። በዛ ጊዜ ላይ ነበረ ሞር የስዕል ፍቅሬን ያወጣሁት፣ ወይም ደግሞ የዲጂታል ፔንቲንግ የሚባለውን ኮንሴፕት ያገኘሁት ጊዜ ማለት ዩቲዩብ ቪዲዮዎች እያየሁኝ የስፒድ ፔንቲንግ የሚባል ነገር አለ እና በኮምፒውተር ላይ እየሳሉ በፍጥነት ነው ሁሉም ነገር የሚታየው እና በኮምፒውተር መሳል የሚባለው ኮንሴፕት በቃ በጣም ነበረ የገረመኝ ነበረው እና ይህ ነገር መማር አለብኝ መስራት አለብኝ ጊዜ ነበር የተነሳሳሁት የነበረው። ትምህርት እስከምጨርስ ድረስ ጠበኩኝና ስጨርስ ዲጂታል ፔንቲንጎች ለመስራት ታብሌት ያስፈልግኝ ነበረ። እንደ ክማርጊ አግኝቼ ጀመርኩኝ ማለት ነው። ይህ ወደ 2011 አካባቢ ነበረ። በፈረንጅ አቆጣጠር 2012 ነበር የጀመርኩት። በዛ ጊዜ ነው ጄ አይ ኒድ አርት የሚባል የፌስቡክ ፔጅ ከፈትኩት የነበረው። የተለያዩ የኢትዮጵያን ፒን የሆኑ ስዕሎች ነበረ የምሰራው የነበረው። እስካሁን ድረስ እሱ ላይ ነው የምሰራው ማለት ነው።
አለማየሁ ስነ ህንጻ መማሩ ለንድፉ ቢጠቅመውም ችሎታውን ለማዳበር ግን በልዩ ሁኔታ መጣር ነበረበት። በተጨማሪም ሙሉ ለሙሉ ወደ ግራፊክስ ጥበብ በአንዴ መሻገሩ በወቅቱ አዋጭ ስላልነበረም ለጥቂት ጊዜያት ተቀጥሮ እየሰራ ፍላጎቱን ጎን ለጎን ማስኬድ ነበረበት።
ያው መጀመሪያ ላይ ስገባ ቀጥታ ሙሉ በሙሉ ወደዚህ ስራ ነበር የሚገባው የነበረው። ያው የአርክቴክቸራል ስራዎች እየሰራሁኝ ማታ ማታ ነበረ ይህን ስራ የሚሰራው የነበረው። በዛ ጊዜ ገና የጀመርኩኝ ነበረ፣ ራሴንም ያስተማርኩኝ ስለነበረ የተለያዩ ሶሻል ሚዲያ ላይ ነበረ የምለቀው ነበረ። እኔ ለምንነት ብዬ ነበረ እንጂ እንደ ስራ ማስቤውም አልነበረም። ግን ሰዎች እያዩ ይንሰራልኛለሁ ይችላለሁ እያሉ የተለያዩ ስራዎች መጡ እና በዛ አድርጌ መስራት ጀመርኩኝ። የፍሪላንስ ስራ ጀመርኩኝ ማለት ነው። ግን ከዛ ላይ ከትላልቅ ክላይንቶች ጋር መስራት ጀምር ደረሰኝ ስለሚያስፈልጋቸው ተደራጅቼ ቢሮ መጥፈቅ ነበረብኝ። እንደዛ ከፍቼ 2015 ፈረንጅ አቆጣጠር ነበር የተከፈተው የነበረው ለአንድ አምስት አመት ወጣ ሙሉ በሙሉ ላይሰንስ ቱኒ እየሰራው ነው ማለት ነው።
የፕላኔቶችን በፀሐይ ዙሪያ ያለ የማያቋርጥ ዙረት ለማሳየት ሰፌድን ፕላኔቶች እንደሚዞሩበት ምህዋር መመሰል፣ እስክስታ ጭፈራን ከኤሌክትሪክ ንዝረት ጋር ማመሳሰል፣ የጀበና ቅርጽ ያለው የገና ዛፍ፣ የኢትዮጵያ ባህላዊ የንግስና ልብስን የለበሱ የቼዝ ጠጠሮችና ሌሎች ኢትዮጵያዊ ቀለም ያላቸው ንድፎች ከጄ አይ ኒድ አርቲስት ወይም ካለማየው ባልቻ ስራዎች መካከል ጥቂቶች ናቸው።
የተከበራችሁ አድማጮች ለምሽቱ አሰናዳናችሁ ዝግጅቶች ተጠናቀዋል። በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን።